The Voice of America.
የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የግለሰቦች፣ የቡድኖች፣ የህብረተሰብ ክፍሎች ሰብአዊ፣ ዲሞክራሲያዊ፣ መንግስታዊ መብቶች ያለ ገደብ ሲጣሱ ዝም ብሎ ለፖለቲካ ልሂቃን መቻቻል ሲባል ብቻ እየተለቀቀ ሲሄድ የሚያደርሰው አደጋ እንደ ህዝብና ሀገር የመቀጠልን እድል እየናደ መሄዱ የሚቀር አይሆንም።
የአዲስ አበባ ዩኒቨርሲቲው ዶክተር ካሳሁን ብርሃኑ ናቸው። በኤልኒኞ ሳቢያ ተከሰተ ስለሚባለው ድርቅና የምግብ እጥረት፣ ስለ ወልቃይት ህዝብ የአማራ ብሔር አባልነት የተነሳ የማንነት ጥያቄና እንዲሁም በሌሎች ወቅታዊ የኢትዮጵያ ጉዳዮች ዙሪያ ሶስት የአዲስ አበባ ዩኒቨርሲቲ መምህራን ከአድማጭ ለቀረቡ ጥያቄዎች ምላሽ ከሰጡበት ለጥያቄው መልስ ከተሰኘው ቅንብራችን የተወሰደ ነው። ዜናውን ተከትሎ ይቀርባል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ቅዳሜ መጋቢት 10 2008 ዓመተ ምህረት ምሽት ፕሮግራማችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት።
ደህና አምሽታችኋል። ዜናውን የማሰማችሁ አዲሱ አበበ ነኝ። በአሁኑ ወቅት በኢትዮጵያ የተከሰተው ድርቅ በ1977 ዓ ም ከነበረው የባሰ ከፍተኛ አደጋ የደቀነ መሆኑን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ዲሬክተር አስታወቁ። በድርጅቱ የውጭ አደጋ ድጋፍ ዲሬክተሩ ጀርሚ ኮኒንዳይክ ዓለም አቀፉ ኅብረተሰብ የበለጠ ድጋፍ እንዲያደርግ ጥሪ አቅርበው አደጋው ወደ ባሰ ቀውስ መቀየር እንደሌለበትም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኮልናል።
በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት ሁለት ዋነኛ የምርት ወራት ያለበቂ ውጤት አልፈዋል። በዚህም የተነሳ 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የገንዘብ ድጋፍ ስታደርግ የቆየችው ዩናይትድ ስቴትስ በቅርቡ ደግሞ የአደጋ ድጋፍ ምላሽ ቡድን ልካለች። ቡድኑ ወደ ኢትዮጵያ ከመጣ በኋላ የመጀመሪያ ጉብኝት ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀርሚ ኮኒንዳይክ ዛሬ ለጋዜጠኞች መግለጫ ሰጥተዋል። ድርቁ ከ1977ቱም የከፋ ቢሆንም ውጤቱ ግን የዚያን ያህል ሊከፋ እንደማይችል ነው ያብራሩት።
This drought is massive. It is the worst drought in 50 years in most of this country. When we were out in
ድርቁ ከፍተኛ ነው። በአብዛኛው የሀገሪቱ አካባቢዎች ባለፉት 50 ዓመታት ካጋጠሙት ሁሉ የባሰ ነው። ትናንት ወደ ትግራይ በርንበት ወቅት በህይወታቸው አይተውት የማያውቁት በብዙ ሁኔታዎችም በ1977 ከነበረው የከፋ እንደሆነ ከነገሩን በርካታ ሰዎች ጋር ተወያይተናል። ይህም ሆኖ ግን ያስከተለው ውጤት እንደ 1977ቱ አይነት መሆን እንደሌለበት እናውቃለን። ለዚህ ጥቂት ምክንያቶች አሉ። በቅድሚያ ይህ ድርቅ እንደሚመጣ እናውቅ ነበር። ዩናይትድ ስቴትስ መንግስት ለጋሽ አጋሮቻችን በሚሰጡት ምላሽ ላይ ሲዘጋጁ ነበር። እኛም ካለፈው በጋ ጀምሮ የዩናይትድ ስቴትስን የድጋፍ መጠን መጨመር ጀምረናል። ባለፈው ወር ደግሞ የአደጋ ድጋፍ ምላሽ ቡድን በመላክ ያንን ከፍ አድርገናል። እና ምንም እንኳን ይህ ድርቅ የበለጠ የከፋ ሊሆን ቢችልም እንደዚህ አይነቱን ሁኔታ ከመቋቋም አንጻር ከ30 ዓመታት በፊት ከነበረው እጅግ የተሻለ ብቃት አለን ነው ያሉት። ድርቁን መቋቋምና አደጋውን መቀነስ ይቻል ዘንድ ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ መጨመርና መቀጠል እንዳለበትም ዳይሬክተሩ አስተውቀዋል።
The US has amongst the international donor community led the way. We've provided more than $500 million US dollars of assistance.
ከዓለም አቀፉ ማህበረሰብ መካከል ዩናይትድ ስቴትስ መንገዱን አሳይታለች። ባለፉት 18 ወራት ውስጥ ከግማሽ ቢሊዮን ዶላር በላይ ድጋፍ አድርገናል። ሌሎች ለጋሾችም የበለጠ እንዲያደርጉ ስናበረታታ ቆይተናል። ከመንግስት ጋር እየሰራን እንገኛለን። መንግስት ከፍተኛ ስራ እየሰራ ነው። ስለዚህ ብዙ የተሰራ የተሳካ ነገር አለ። ነገር ግን ያሰብነውን አላሳካንም። የተደረገውን በቂ አይደለም። ሁላችንም ብዙና የበለጠ መስራት አለብን። ይህ ከባድ ፈተና ነው። ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ10 ሚሊዮን በላይ ነው። ይህ ደግሞ ያሁኑ ቁጥር ነው። የክረምቱ ወቅት ደግሞ የበለጠ አስከፊ እንደሚሆን እንጠብቃለን። ስለዚህ ያደረግን መከተል ያለብን ከፍተኛ ዝግጅት አለ ነው ያሉት። ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ኢትዮጵያውያን ፍላጎት ለማሟላት በሚቀጥሉት 3 ወራት ብቻ 268 ሚሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት መረጃ ያመለክታል። አሜሪካዊው የዓለም አቀፍ ተራድኦ ባለስልጣን ከዚሁ ከሰባዊ እርዳታ ጋር በተያያዘ ከተለያዩ የኢትዮጵያ ባለስልጣናት ጋር መነጋገራቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራና ክቡራት የምታደምጡት ቪኦኤ የአማርኛው አገልግሎት ከዋሽንግተን ዲሲ የሚያስተላልፈውን የዛሬ ቅዳሜ የዓለም ዜና ነው። ከዱባይ የተነሳ አንድ አውሮፕላን በደቡባዊቷ ሩሲያ ሮስቶቮን ዶን ለማረፍ ሲሞክር ተከስክሶ ውስጡ የነበሩት 62 ተሳፋሪዎች በሞላ መሞታቸው ታወቀ። የሩሲያ አስቸኳይ ጊዜ ሚኒስቴር እንዳስታወቀው ዋና ቢሮው ዱባይ የሆነው የፍላይ ዱባይ አየር መንገድ ንብረት የሆነው ቦይንግ 737 ጄት አውሮፕላን የተከሰከሰው ለዛሬ ቅዳሜ አጥቢያ ሌሊቱን ሲሆን ብዙዎቹ መንገደኞች ሩሲያውያን ነበሩ። የሩሲያ መርማሪ ኮሚቴ የሰጠው የመጀመሪያ ግምት ለአደጋው አስተዋጽኦ ያደረገው መጥፎ የአየር ንብረት ወይም በአብራሪዎች የሚፈጸም ስተት አሊያም የቴክኒክ ብልሽት ሊሆን ይችላል የሚል ነው። ባለፈው ዓመት የፓሪሱን ጥቃት አድርሷል የተባለውና ብራስልስ ውስጥ የተያዘው ዋናው ተጠርጣሪ ዛሬ ቅዳሜ ከሆስፒታል ወጥቶ ባለሥልጣናት ምርመራ እያደረጉለት ሲሆን በተቻለ ፍጥነትም ለፍርድ ወደ ፈረንሳይ እንዲላክ ዝግጅቱ እየተጣደፈ መሆኑ ተሰማ። የተጠርጣሪው ሳሌህ አብደስላም ትናንት አርብ ብራስልስ ውስጥ መያዙን የገለጡት የፈረንሳይ አገር ውስጥ ሚኒስትር በርናርድ ካዘኔዮቭ አውሮፓ ውስጥ በሚንቀሳቀሰው ሽብርተኛ ቡድን ዳኤሽ ላይ የተገኘ ትልቅ ድል ነው ብለዋል። ትናንት ከሌሎች 4 ግብረአበሮች ጋር በፖሊስ ቁጥጥር ስር የዋለው አብድስላም ከደረሰበት የመቁሰል አደጋ እየታከመ ሲሆን በቅርቡም ወደ ፈረንሳይ ተወስዶ ለድርጊቱ ጥያቄና ምርመራ ይደረግለታል ተብሏል። ቱርክ ዋና ከተማ ኢስታንቡል ውስጥ የደረሰ ፍንዳታ 5 ሰዎች ገድሎ ሌሎች 36 በጽኑ አቆሰለ። ዛሬ ቅዳሜ የደረሰ ይህ የአጥፍቶ ጠፊ ፍንዳታ በጽኑ ካቆሰላቸው መካከል 12ቱ የውጭ አገር ዜጎች መሆናቸውን የጤና ጥበቃ ሚኒስትሩ መህመት ሙዜንጎሉ አስታውቀዋል። አደጋው የደረሰው በርካታ ሰዎች አዘውትረው የሚሄዱበትና ስቲክላ ተብሎ በሚጠራ አውራ ጎዳና በሚገኝ አዳራሽ ወይም የገበያ አዳራሽ ያለበት ስፍራ ሲሆን ፖሊስም አካባቢውን አጥሮ እየጠበቀና እየተቆጣጠረ መሆኑ ተገልጧል። ወደ ሌሎች የአፍሪካ ዜና ስንመለስ ደግሞ ዛምቢያ የሚገኙ የፖለቲካ ፓርቲዎችና ደጋፊዎቻቸው በአገሪቱ ጋዜጠኞች ላይ የሚያደርሱትን ወከባና ማሳደድ እንዲያቆሙ የአገሪቱ ካቶሊካዊት ቤተ ክርስቲያን ጥሪ ያቀረበች። በመገናኛ ብዙሃን ሙያተኞች ላይ የሚካሄደው ወከባና ማስፈራራት ከመጪው ምርጫ በፊት መቆም እንዳለበት ነው ቤተ ክርስቲያኒቱ ጥሪ ያቀረበችውና ያሳሰበችው። ዛምቢያ እንደ አውሮፓ ዘመን አቆጣጠር በመጪው ነሐሴ 11 ቀን ጠቅላላ ምርጫ እንደምታደርግ ይታወቃል። በመጨረሻም የናይጄሪያው ፕሬዚዳንት ሙሐመድ ቡሃሪ በነዳጅ ባለሀብቷ ኒጀር ዴልታ ክልል የአካባቢ አየር ብክለትን ለማጽዳት ዘመቻ ሊጀምሩ መሆናቸው ተሰማ። የናይጄሪያ የአካባቢ አየር ንብረት ሚኒስትር አልሐጂ ኢብራሂም ኡስማን ጀብሬል እንዳስታወቁት ፕሬዚዳንት ቡሃሪ በአየር ንብረት ረገድ ያለውን የአገሪቱን ችግር ለመወጣት ቆርጠው ተነስተዋል። አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ። በማጠቃለያ ዜና ተመልሼ እመጣለሁ። አዲሱ አበበ ነኝ። ሰላም።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዕለቱን የዓለም ዜና ነበር ያደመጥ ነው። አሁን ለጥያቄው መልስ ለጥያቄው መልስ ሰሞኑን በተከታታይ ባቀረበው ዝግጅቱ 3 የአዲስ አበባ ዩኒቨርሲቲ መምህራን በአብይ የኢትዮጵያ ወቅታዊ ጉዳዮች ዙሪያ ከአድማጮች ለቀረቡ ጥያቄዎች ምላሽ የሰጡባቸውን ቅንብሮች በተከታታይ ስናቀርብ መቆየታችን ይታወሳል። በኤልኒኞ ሳቢያ ተከሰተ ስለሚባለው ድርቅና የምግብ እጥረት ስለ ወልቃይት ህዝብ የአማራ ብሔር አባልነት የተነሳ የማንነት ጥያቄ ዙሪያ አድማጮች ላቀረቧቸው ጥያቄዎች መልስ ሰጥተዋል። እንግዶቻችን በዛሬው የመጨረሻ ክፍል ዝግጅትም በኦሮሚያ በተነሳው እንቅስቃሴና ተዛማች ርዕሰ ጉዳዮች ዙሪያ ያተኩራሉ። በማንነት በፍትህና በዲሞክራሲ ዙሪያ የቀረቡ ጥያቄዎችም አሉ። መልስ የሚሰጡት በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሃሪ ረዳኢ በስነ ሰው አመጣጥ፣ ቁሳዊና ባህላዊ እድገቶች፣ ስነ ህይወታዊ ጠባይና ማህበራዊ ልምዶች እንዲሁም እምነቶችን የሚያጠናው የማህበራዊ ሳይንስ ዘርፍ አንትሮፖሎጂ መምህሩ ዶክተር ገብሬ ይቴንሶ እንዲሁም በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃኑ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። በጥያቄዎቿ ትጀምራለች።
ተከታይ ጥያቄዎች አሉኝ። ወደ ዶክተር መሃሪ ረዳ ይሄዳለሁ። ጥሩ ጥሩ የመፍትሄ ሀሳቦች እየተሰጡ ነው በእናንተ። ነገር ግን ችግሩ ሰፊ እንደሆነ የሚጠቁም ነው ከአድማጮች የሚደርሰን ጥያቄ። ለምሳሌ ወዳጆ እባላለሁ ያሉና ከአዋሳ ኢሜይል የላኩልን የኢህአዴግ መንግስትም ሆነ ኢፊዲሪ ህገ መንግስት ምሰሶው የብሔር ብሔረሰቦች ህልውና እንደሆነ በየቀኑ እየተነገረን እያለ ኢህአዴግ የወልቃይትን፣ የቁጫን፣ የዶርዜን፣ የወለኔን፣ የጌዞን፣ የኩንታማን እና የሌሎች በርካታ ብሔረሰቦችን ጥያቄ ለመቀበል አሻፈረኝ እያለ የኃይል እርምጃ ለምንድን ነው የሚወስደው? ለምሳሌ ያክል በደቡብ ኢትዮጵያ የቁጫ ማህበረሰብ የማንነት እና የመልካም አስተዳደር ጥያቄ በመጠየቁ በአሁኑ ወቅት 48 ግለሰቦች በአርባ ምንጭ ማረሚያ ቤት የዛሬ 3 ዓመት ታስረው ምን እንዳጠፉ እንኳን ሳይነገራቸው ምንም አይነት የፍርድ ሂደት ሳያገኙ በመከራ ውስጥ ይገኛሉ። የተገደሉ ወጣቶች አሉ። በእውነት ይህ መንግስት ለህዝብ የቆመ ወይስ እድሜውን ለመጨመር ብቻ መሰረተ ቢስ ስርዓት ያለው መንግስት ነው የሚል ጥያቄ ያቀርባሉ። ከአዋሳ ነው የተላከልን ጥያቄው። አንድ ሌላ ጥያቄ ላክል። እንዲሁ በኢሜይል ጥያቄ ያደረሱን አቶ ከተማ ኢህአዴግ ለ25 ዓመታት የሚኩራራበት የብሔረሰብ የማንነት ጥያቄ በእውነት አሁን ፈተና ውስጥ ወድቋል። ኦሮሞ፣ አማራ፣ የተጨፈለቀው የደቡብ፣ ሶማሌ፣ ኦጋዴን በትግራይ ተወላጆች ጥብቅ የበላይነት ቁጥጥር ስር እየታዘዘ ኮንሶ፣ ወልቃይ፣ ጠገዴ፣ ቁጫ ወዘተ በማንነት ጥያቄ ጦርነት ውስጥ አይደሉም ወይ? 85% የእሳቸው አሃዝ ነው። እሳቸውን አቶ ከተማ የጠቀሱትን ነው የምጠቅሰው። በመቶ የቴሌ፣ 85% የአየር መንገድ፣ 95% የውጭ ጉዳይ መስሪያ ቤት፣ 90% የጉምሩክ፣ 98% የአገር መከላከያ አዛዦች፣ 80% የአገሪቱ ነጋዴዎች ወዘተ ባሉበትና የአገሪቱን ቁልፍ የመንግስት መዋቅር የሚቆጣጠሩበት አገር እኩልነት፣ ዲሞክራሲ፣ የጋራ አስተዳደር አለ ወይ? እና ሶስተኛም መቃ፣ ግድያ፣ እስራት፣ ስደት፣ ብዝበዛ፣ ግፍ፣ ሰቆቃ፣ ሽብር ባሳለፉት 25 ዓመታት አሳልፈናል ብለው ተጨማሪ 4-5 ነጥቦችን ያነሳሉ። እና ለእንዲህ አይነቱ ምሬት መሰረቱ ምንድን ነው ይላሉ ዶክተር መሃሪ?
እንግዲህ እየተገለጹ ያሉት በፋክት ደረጃ በስታቲስቲክስ ደረጃ እየተገለጹ ያሉት ነገሮች ትክክለኛ ስለመሆናቸው እርግጠኛ አይደለሁም። ያን ያህል የትግራይ ተወላጆች በእነዚህ በተገለጹት መስሪያ ቤቶች ስለመኖራቸው፣ ያን ያህል ነጋዴዎች የትግራይ ተወላጅ ስለመሆናቸው የማውቀው ነገር ብዙ የለምና በስታቲስቲክሱ ላይ ብዙም የምለው ነገር የለም። ሁለት ነገር ግን ይሄ የማንነት ጥያቄ በየቦታው እየተነሳ ነው እና ለሀገሪቱ አደጋ እየሆነ ነው። የማንነት ጥያቄው ደግሞ በኃይል ለማዳፈን እየተሞከረ ነው ያለው የሚለው ነገር ስፔሲፊክ እየተጠቀሱ ያሉት አካባቢዎች አላቅም፣ ግን የማንነት ጥያቄ በየቦታው እየተነሳ እንደሆነ ገነዘባለሁ። እኔም ይሄ ግን እኔ ብዙም ልንሰጋ የሚገባ አደጋ ላይ ነን የሚያሰኝ ሊሆን አይገባም። ቀደም ብሎ ማንነቱን ረስቶ ማንነቱን ወደ ጎን ትቶ ኢትዮጵያዊ ነኝ ብሎ እንዲነሳ እንዲያስ ሲደረግ የነበረ ማህበረሰብ አሁን በቋንቋ በባህል በማንነት ልትኮራ ይገባል። ነገር ግን ደግሞ ኢትዮጵያዊነትን አትርሳ የሚል አይነት አካሄድ ሲመጣ የማንነት ጉዳይ ማንሳቱ የሚገርም ሊሆን አይገባም። እና በየጊዜውም ያው ይመጣል ቀደም ብሎ ትቶት የነበረው ጥያቄው አስፈላጊ ሆኖ ሲያገኘው የሚያነሳበት ሁኔታ ይመጣል ማለት ነው። ይልቅ እሱን ለማስፈጸም የሚሄድበት መንገድ ወይም ደግሞ እሱን ጥያቄ ሲያቀርብ አስፈጻሚዎቹ የሚሰጡት መልስ ላይ ነው መጠንቀቅ ያለብን የሚመስለኝ፣ አደጋም ይሆን የሚመስለኝ። ጥያቄዎቹ ሲቀርቡ ጊዜ ሳይወስድ ስሜት ሳይጎዳ በአንዱ ወይ በሌላ መልኩ መፍትሄ መስጠት ተገቢ ነው። ያ ሳይሆን ቀርቶ እየተቆሳሰለ ስሜት እየተጎዳ ከሄደ በኋላ ግን ወደ አመጽ ያመራል። አመጹን ለመከላከል ደግሞ አመጽ ይመጣል። ስለዚህ እንደዚህ አይነት ቪሸስ ሰርክል ውስጥ የሚያስገባና የሰው ህይወትና ንብረት ወደሚያወድም እንቅስቃሴ ሲገባ ነው አደጋም የሆነው እንጂ ማንነቱን ማንሳቱ ሊያሰጋ የሚገባ አይመስለኝም። ይልቅ መጠንቀቅ የሚገባን የሚመስለኝ ማንነቱን ሲያጎላ ኢትዮጵያዊነቱን በሚረሳ መልክ፣ ኢትዮጵያዊነቱን ውድቅ በሚያደርግ መልክ፣ በሚያኳስስ በሚያሳንስ መንገድ እንዳይረዳው ተገቢ የማስተማርና ሚዛንን የመጠበቅ አካሄድ እንዲኖር ሊጣር የሚገባ ይመስለኛል እንጂ የአደጋ የሀገር አደጋ ላይ ወደቀ የሚል ስጋት ብዙም ሊያሳስበን የሚገባ አይመስለኝም። ኦፍ ኮርስ ብዙ ሰዎች አሉ ይሄ ማንነት እንዲነሳ የማይፈልጉ ሁሉም ኢትዮጵያዊ ነኝ እንዲል ብቻ የሚሰብኩ እንዳሉ እገነዘባለሁ። ከዛ አቅጣጫ የሚመጣ ስጋት እንዳለ አስባለሁ። በሌላ በኩል ደግሞ ሌላው ጠርዝ እንደዚሁ አንተ እንዲህ ነህ ሌላው ነገር ተወው ተብሎ ደግሞ ኢትዮጵያዊነትን በሚያዳክም ኢትዮጵያዊነትን በሚጎዳ መልክ ማንነት ከሚገባው በላይ የሚራገብበትም አለ። እነዚህ ሁለት ጽንፎች ወደ ጎን ትተን ማንነትን እያከበሩ እየተቀበሉ ኢትዮጵያዊነትን ደግሞ እያጎሉ ከሄዱ የሀገር ሰላማዊም ልማታዊም ዴሞክራሲያዊም ሆኖ ሊቀጥል የሚችልበት እድል እንዳለ ነው የሚታየኝ። እንደ ጠያቂው ብዙ ጨለምተኛ የሆነ አስተያየት የለኝም በዚህ ሂደት።
እሺ፣ አመሰግናለሁ ዶክተር ማሪ። ዶክተር ማን ነው ይቅርታ፣ አቶ ጌታቸው አበበ የተባሉ ቀደም ሲል ጠቅሼ የነበረ ጥያቄያቸውን ስለ ወልቃይት እንዲሁም ስለ ኦሮሚያ አንስተዋል። በመልሳችሁ ነካክታችኋል። ለዚህ ለሚቀጥለው ጥያቄ ምን ይላሉ እሳቸው? አብሮነትን፣ በአንድነት መኖርን እና ማንነትን ጠብቆ መኖርን ማጣጣም የሚቻለው እንዴት ነው ነው የሚሉት። ተጻራሪ ሀሳብ ያላቸው ደግሞ አሉ። ስለዚህ ስለ ማንነት ጥያቄ እናጫውትላችሁና እሳቸውን ድምፅ ሰምታችሁ ዶክተር ካሳሁንና ዶክተር ገብሬ እንዲሁም ዶክተር ማሪ የሚያክሉት የመፍትሄ ሀሳብ ወይንም የማጠቃለያ ሀሳብ ስጡንና ለዛሬ እናበቃለን።
ለጥያቄው መልስ ሰላም ቪዎች። ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በአሁኑ ሰዓት በተለያዩ አካባቢዎች መንግስትን በመቃወም ሰልፍ ይካሄዳሉ። በተለይ በኦሮሚያ አካባቢዎች መንግስት ምላሹ ጥይት ነው እና መንግስት ራሱ የቋንቋ ፌዴራሊዝምን በመጠቀሙ አገሪቱ ወደ ለየለት ሁኔታ ቀስ በቀስ መግባቱ የማይቀር ነው እና ይሄ የቋንቋ ፌዴራሊዝም ራሱ መንግስትን መጉዳቱ መንግስት ተገንዝቦታል? ከተገነዘበውስ ወደ ጂኦግራፊካል ፌዴራሊዝም ለመቀየር ሐሳብ አለው? እናንተስ ምሁራኑስ እውነት እንደ ግለሰብ የቋንቋ ፌዴራሊዝም ለኢትዮጵያ ያስፈልጋታል? እባክዎት ለዶክተር ማሪ ያቀርቡልኝ። አመሰግናለሁ ከሚኒሶታ።
እሺ፣ ጠያቂው ለዶክተር ማሪ ነው ያለው። ዶክተር ማሪ መጀመሪያ ቅድሚያ ለርሶ ልስጥና የአቶ ግዛቸው አበበን ጥያቄ አክለው ይመልሱልኝ።
እሺ፣ እንግዲህ ጠያቂው በቋንቋ የተመሰረተ ፌዴራሊዝም ለዚህ ሀገር ይበጃል ወይ፣ መንግስት በጂኦግራፊ አይነት ፌዴራሊዝም ሊሄድበት አይገባም ወይ አይነት ይዘት ያለው ጥያቄ ነው። መጀመሪያ መግባባት ያለብን የሚመስለኝ ሪሊ ቋንቋ ነው ወይ ለመሸንሸኛ መንገድ የተወሰደው የሚለው። ቋንቋ ብቻ አይደለም፣ ባህል ወይም የጋራ ልምድ፣ የስነ አእምሮ ጉዳይ፣ የኩታገጠ ማስተፋፈር ጉዳይ የሚሉ አንድ አምስት የሚሆኑ መመዘኛዎች ነው ያሉትና ቋንቋን ብቻ ነጥሎ መቀመጡ ተገቢ ሁሉንም ያሳይ አይደለም። መካለሉ ፐርፌክሽን ላይኖረው ይችላል። ፐርፌክሽንም ስለማይኖረው ነው በየጊዜው እነዚህ ጥያቄዎች እየመጡ ያሉት። በሂደት በፕሮሰስ ግን መንገዱን ይዞ ሊሄድ ይችል ይሆናል ብዬ ነው የማስበው። ይህ አከላለል ተገቢ ነው ወይ ላሉት፣ በእኔ እምነት እንደ ኢትዮጵያ ላለ ዳይቨርሲፋይ ለሆነ ማህበረሰብ ስለ ቋንቋው፣ ስለ ባህሉ፣ ስለ ማንነቱ የሚጨነቅ ማህበረሰብ እንደዚህ አይነት አከላለል ነው ቋንቋውን ለማዳበር፣ ባህሉን ለማዳበር፣ ታሪኩን ለመጠበቅ ይረዳል ብዬ የማስበው። በእርግጥ ጠያቂው ለኢትዮጵያ ፌዴራል ስርዓት እንደሚያስፈልግ የተገነዘቡ ያመኑ ይመስላሉ። ይህም ኢትዮጵያ እንደ ድሮው በጠቅላይ ግዛት በክፍለ ሀገር ተከፋፍላ አህዳዊ አገር ሆና መቀጠል ነበረባት ከሚሉት ወጣ ያለ አስተሳሰብ ነው ፌዴራሊዝም መቀበሉ። ነገር ግን ወደ ጂኦግራፊ መሰረት ያደረገ ፌዴራሊዝም ሊሆን ይገባል ነው እያሉ ያሉት። እኔ ጂኦግራፊ ተመልሶ የተለያየ ቋንቋ የሚናገሩ የተለያየ ታሪክ ባህል የሚናገሩ ሰዎች መልሰን ወደ አንድ ጂኦግራፊያዊ ክልል እየወሰድ የቋንቋ የባህል መደበላለቅ የሚፈጠር አይነት አሰራር ነው የሚመጣው። ተመልሶ ቋንቋዎች፣ ባህሎች ወጥ በሆነ መንገድ እንዳያድጉ እንቅፋት የሚሆን ነው። ቋንቋችን፣ ባህላችን፣ ማንነታችን ነው እያሉ ያሉት። እሱን አድረስ ሊያደርግ የሚችል ይሄ የአሁኑ አከላለል ነው ከነ ችግሩም ቢሆን። ሁለተኛ ግን ወደዛ እንመለስስ ብንል አሁን ከ25 ዓመት በኋላ መመለስ ይቻላል ወይ የምለው ነገር ብዬ ሳስብ አፍርሶ መጀመር ነው የሚመስለኝ። ይልቅ ይሄ አካሄድ ያሉትን ያልጠሩ ነገሮች እያጠራ የሚሄድበት መንገድ ብናመቻችለት ለሀገሪቱ ገንቢ አስተዋጽኦ የምናደርግ ነው የሚመስለኝ። ኢትዮጵያዊነትና ብሔረተኝነት እንዴት ማጣጣም እንችላለን የሚለው ጉዳይ አንዳንድ ሰዎች ዴሞክራሲያዊ ብሔረተኝነት ይሉታል፣ ሌሎች ዴሞክራሲያዊ አንድነት ይሉታል። ስለዚህ ይሄ ዴሞክራሲያዊ ብሔረተኝነት ማለት ብሔርነትህን፣ ማንነትህን ተቀብለህ የሌሎችንም ማንነት አክብረህ አንተ ከእነሱ የማትበልጥ እነሱም ከአንተ የማያንሱ መሆናቸው ተቀብለህ አብረን የጋራ እድላችን መወሰን እንችላለን ብሎ አምኖ የመሄድ ጉዳይ የሚያጠቃልል ነው የሚመስለኝና እነዚህን ሁለት ጫፎች አስታርቀን ተቃራኒ የሚመስሉ ግን አብረው ሊሄዱ የሚችሉ ማንነትና ሀገራዊነት አጣጥመን መሄድ የምንችል ይመስለኛል።
እሺ፣ በጣም በጣም አመሰግናለሁ። እንግዲህ ዶክተር ካሳሁን እንዲሁም ዶክተር ገብረ አብሮነት እና ማንነትን ጠብቆ መኖርን ኢትዮጵያ ብቻም እኮ አይደለችም እንዲህ አይነት በርካታ ብሔረሰቦች ቋንቋቸውን ማንነታቸውን መግለጽ የሚወዱ ያላት እና ሌሎች ሀገሮችም በዓለም ላይ ስላሉ እና በሰላምና በእኩልነት በብልጽግና የሚኖሩ በርካታ ስላሉ ምሳሌ እየሰጣችሁን ወደ መደምደሚያው ብንሄድ
የማንነት ጥያቄን በተመለከተ ባለፉት ዓመታት ሲገለጽ እንደኖረው በአግባቡ ይህ የማንነት ጥያቄ ተከብሮ ስራ ላይ መዋሉ አስፈላጊ ነገር ነው። የፍትሐዊነት ጉዳይም ነው። አሁን ያልሽው አንዳንድ ሀገሮች እኛ ጋር በተመሳሳይ ሁኔታ የሚገኙ በሰላም፣ በመተሳሰብ፣ በመከባበር፣ በጋራ ጥቅም ላይ የማንነትን ጥያቄም ይዘው የሚኖሩበት ምክንያት እንዲህ አይነት መርሆዎች በትክክለኛና በተገቢ መንገድ ስራ ላይ በመዋላቸው ነው። ችግር የሚመጣው በዚህ ጥሩ እና ተገቢ መርህ ሽፋን የግለሰቦች፣ የቡድኖች፣ የህብረተሰብ ክፍሎች ሰብአዊ፣ ዲሞክራሲያዊ፣ ህገ መንግስታዊ መብቶች ያለ ገደብ ሲጣሱ ዝም ብሎ ለፖለቲካ ልሂቃን መቻቻል ሲባል ብቻ እየተለቀቀ ሲሄድ የሚያደርሰው አደጋ እንደ ህዝብና ሀገር የመቀጠልን እድል እየናደ መሄዱ የሚቀር አይሆንም። ይህን በተመለከተ በተለያዩ ጊዜያትና ስፍራዎች በተሳሳተ አቅጣጫ የተፈጸሙ ጥሰቶችን ለማስቆምና አጥፊዎችን ወደ ሕግ ለማቅረብ የተወሰዱ አንዳንድ እርምጃዎችን በሀገራችን ውስጥ እናውቃለን። ቢሆንም ሕጋዊነትን ፍትሐዊነትን ለማረጋገጥ በቂ ስራ ተሰርቷል ብዬ ለመናገር ይቸግራለሁ። የፖለቲካ ቁርጠኝነትም ጎልቶ በዚህ ረገድ አልወጣም። አንዳንድ ሙከራዎች መኖራቸው ባይካድም እንደምገምተው በዚህ አይነት ዳተኝነት ለረጅም ጊዜ መቀጠል አይቻልም። አንዱ ጥያቄ ያነሱት በተለይ አሃዞች በማስቀመጥ እኔ የገባኝ የአንድ ብሔር የበላይነት ሰፍኗል፣ ይሄ ደግሞ ከተለያየ አቅጣጫ ቅሬታዎችን እያመቻቸ ነው የሚል ነገር ነው የተሰማኝ። ካልተሳሳት እኔ ልምድና ዝንባሌ እንዲህ አይነት መስተሳሰብ ማየት የሚገባው ከመደብ እና ከኃይል አሰላለፍ አንጻር እንጂ በጅምላ ገሌ ብሔር ገዢ ነው፣ ሌላው ተገዢ፣ የገሌ ጨቋኝ ሲሆን የሌላው ተጨቋኝ ነው፣ የአንዱ ብሔር አባላት በጥቅል ተጠቃሚ ሲሆኑ ሌሎቹ ተጎጂዎች ናቸው። በመደብ ላይ የተመሰረቱ የፖለቲካ ስርዓቶች ምንጊዜም እንዲህ አይነት ሁኔታ ሊያስተናግዱ አይችሉም። ጭፍን እና አይን ያወጣ የዘረኝነት ሁኔታ ካልሰፈነ በስተቀር እንዲህ አይነት ነገር ሊኖር አይችልም። በእርግጥ በአንዳንድ የባህል፣ የቋንቋ፣ የሃይማኖት በአጠቃላይ የማንነት መገለጫዎች አንጻር ሲታይ ከእኩልነትና ከፍትሐዊነት መርሆች ተግባራት የራቁ ሁኔታዎች ቢታዩም ሀብትን፣ ስልጣንን፣ ማቴሪያላዊ ይዞታን ሊታይ የሚችለው ህብረ ብሔራዊ የሆነ የቡድንተኝነት ተጠቃሚነትና ተጎጂነት መሆኑን የነበርንበትም ያለንበትም ሁኔታ እንድናየው ያስገድዳል። በአንዳንድ መዋቅሮችና የስራ ዘርፎች ከህግ አግባብ ውጪ በኔትወርክ፣ በቤተሰብ፣ በከባቢና የወንዝ ልጅነት መሳተፍና ሚዛኑን የሳተ መጠቃቀም መሰባሰብ ሁኔታዎችን መንግስት በግንባር ቀደምነት ሊዋጋና ሊያስተካክል ይገባዋል። በዘልማድ የሚነገሩ ጥቅል አነጋገሮች የአንዳንድ አካባቢ ወይም የአንዳንድ ብሔር ተወላጆች ትምክህተኛ ወይም ጠባብ የሚላለ እንዲህ አይነት ነገር ሊኖር አይችልም። ለምሳሌ በግልጽ ለመነጋገር ካስፈለገ የአማራ የትግራይ ትምክህተኛ አለ ወይ ቢባል እንዲህ አይነት አስተሳሰብ ያላቸው ግለሰቦች አሉ። ግን የብሔረሰቦቹ ህዝቦች በአጠቃላይ ትምክህተኛ ናቸው ተብሎ ሊፈረጁ አይችላል። አንዳንድ አካባቢ ብሔረሰቦችን ተወላጆች በሙሉ አጠቃሎ ጠባብ ናቸው የሚል የጅምላ ትንሽ ኃላፊነት የጎደለው አነጋገራል እና ለምሳሌ የኦሮሞ ወይም የደቡብ ህዝቦች ውስጥ ያሉ አንዳንድ ብሔረሰቦች ጠባቦች አሉ አሉ። ነገር ግን የነዛ ሰዎች የወጡበት ብሔረሰብ አባላት በሙሉ እንደዛ ናቸው ማለት አይቻልም። ስለዚህ አንድነትን አጣጥሞ ልዩነትን አስተናግዶ ተቻችሎ አብሮ ለመሄድ የሚቻለው ጊዜ ላለመውሰድ ዶክተር ማሪ የተናገረው የተለየ አስተያየት።
አመሰግናለሁ። አሁን የመጨረሻውን እድል ለዶክተር ገብርኤል ስጥ።
እሺ፣ አመሰግናለሁ። ምናልባት በሶስት ጉዳዮች ላይ ያጠረጠረ ያለ ነገር ማቅረብ እፈልጋለሁ። አንዱ ከአንድ ብሔረሰብ የተውጣጡ ሰዎች አንድ መስሪያ ቤት እንደተከማቹ የተነሳው ጉዳይ ነው። እሱ ላይ ያለኝ አስተያየት ምንድን ነው፣ በፌዴራል ደረጃ ባሉ መስሪያ ቤቶች ሰዎች ሲቀጠሩ ችሎታን መሰረት እያደረገ መሆን አለበት ብዬ አምናለሁ። ነገር ግን አሁን ጠያቂው በአሃዝ አስደግፈው እንዳቀረቡት ለቦታው የሚመጥኑ ሰዎች እያሉ ለቦታው የማይመጥኑ ሰዎች ሆን ተብሎ የተሰባሰቡ ከሆነ ስህተት ነው የሚሆነው። ይሄ ለመንግስትም ራሱ ለሲስተሙም አደጋ ነው የሚሆነው። የታገሉለትንም አላማ ትርጉም ያሳጠዋል። ነገር ግን ከፌደራል ደረጃ ወርዶ በክልል ደረጃ እንደሚታወቀው ክልሎች ሪሶርሳቸው ሀብታቸውን መጠቀም መብት አላቸው። ስለዚህ በክልል ደረጃ የአካባቢው ተወላጆች በአመራርም ይሁን በመስሪያ ቤት በስተው ቢገኙ ይሄ ሊያስገርመን አይገባም ብዬ አስባል። አንድ ቅድም ዶክተር ካሳውንም ያነሳው ይመስለኛል ምናልባት እንደ በዚህ አይነት መድረክ ባይቀርብ ጥሩ የነበረ ነገር አንድን ብሔረሰብ እንደ ብሔረሰብ የበላይ የማሰብ እንደ ብሔረሰብ ገዢ አድርጎ መቁጠር የተሳሳተ ነገር ይመስለኛል። ከዚህ በፊትም እንዲህ አይነት ስህተቶች ሲሰሩ አይተናል። አማራውን ብሔረሰብ እንደ ብሔረሰብ ገዢ አድርጎ መቁጠር ይሄ በሰፊው የተተቸና ተቀባይነት የሌለው ነው። ዛሬም ቢሆን ሌላን ብሔረሰብ አንስቶ እንደ ብሔረሰብ የበላይ ነው ማለቱ ጤናማ አስተሳሰብ ነው ብዬ አልገምትም። ከዛ በተረፈ ምናልባት ዋናው አሁን ትኩረት ያደረግነው እዚህ የማንነት ጥያቄና ብዝሃነትን አክብሮ አንድነትን ጠብቆ እንዴት መሄድ ይቻላል የምለው ጉዳይ ነው። እንደማይጠበቅ የማንነት ጥያቄ ተነስቶ ቂ ምላሽ እንደማይሰጥ እንደሚከለከል የተነሳ ነገር የለም ማለት አልችልም። የማንነት ጥያቄ ጠይቀው ምላሽ ያላገኙ የዘገየባቸው ወይም የተከለከሉ ይኖራሉ። አድማጮቻችን እንድረዱትም የሚያስፈልገው ደግሞ የማንነት ጥያቄ አንስተው ምላሽ የተሰጣቸው በጣም በርካታም እንዳሉ በሚዛን ቢቀመጥሩ ነው ብዬ ስላሰብኩኝ ነው። ለምሳሌ ያህል በቅርብ የቅማንት ብሔረሰብ ዘግይቶም ቢሆን የማንነት ጥያቄ ተመልሰዋል። በአማራ ክልል ያርጎባም እንደዛው ነው። ወደ ደቡብ ብንሄድ በአንድ ወቅት ደቡብ ውስጥ ክልል ውስጥ 45 ብሔረሰቦች ነበሩ። ዛሬ ይሄ ቁጥር ከፍ ብሎ 56 ሆኗል። ይሄ ሊሆን የቻለው የማንነት ጥያቄ ምላሽ በማግኘቱ ነው። እዚያው ከደቡብ ሳንወጣ በደቡብ ኦሞ ዞን በአንድ ወቅት ወደ 12 ብሔረሰብ ነበር አለ ተብሎ የሚታሰበው። ዛሬ ይሄ ቁጥር ወደ 16 ከፍ ብሏል። ይህም የሆነው የማንነት ጥያቄዎች ተነስተው ምላሽ በማግኘታቸው ነው። ለዚህ ምላሽ ያገኙ ነገሮችንም እንዳንረሳ ለማለት ፈልጌ ነው። ጠይቀው መልስ ያጡት እንግዲህ አንዳንድ ጊዜ ጎሳዎች እንደ ብሔረሰብ ካልተቆጠርን በሚል ጥያቄ እያቀረቡ ነው የሚል ነገር አለ። ይሄ የተሟላ መረጃ ስለሌለኝ አካሄዱና አጠያየቁ ልክ ነበር አልነበረም ማለት አልችልም። ያለው ህገ መንግስት ግን ለዚህ ቦታ አይ ቲንክ የተመቻቸ ነው ይመስል የማንነት ጥያቄ እንዳይነሳ የሚከለክል ሳይሆን ሊያስተናግድ የተዘጋጀ ህገ መንግስት ነው እና የሚመስለው ወደፊትም የማንነት ጥያቄ ያላቸው ሰዎች፣ ህዝቦች ካሉ መስፈርቱን እስካሟሉ ድረስ በሩ ዝግ አይመስለኝም። ጉዳዮቻቸውን በመረጃ አስደግፈው የማቅረብ ነገር ነው የሚሆነው። አንድ ነጥብ ላንሳ በዚህ አጋጣሚ። የዚህ የማንነት ጉዳይ ሲነሳ ብዙውን ጊዜ እንደ መገንጠል ብቻ ነው የምናየው። አንድ ማህበረሰብ አብሮ ከነበረው ሌላ ማህበረሰብ ማንነቱን አረጋግጦ ተገንጥሎ እንደሚሄድ ብቻ ነው የሚታየው እና ሀቁ ከዚህም የራቀ ነው። ይሄ አንዱ ገጽታ ነው። ሌላው ገጽታ መዋሀድም አለ። ለምሳሌ ያህል ደቡብ ውስጥ ጋዋዳና ዶባሴ የሚባሉ ሁለት ማህበረሰቦች ነበሩ። ሁለቱ ማህበረሰቦች እንደ ሁለት ብሔረሰብ ነበር የሚቆጠሩት። ነገር ግን ሁለት የተለያየን ብሔረሰቦች አይደለንም፣ አንድ ነን፣ አሌ ተብለን እንጠራለን ብለው ጉዳያቸውን ለክልል አቅርበው ተጸድቆላቸው ተቀላቅለው አሁን እንደ አንድ ብሔረሰብ አሌ ብሔረሰብ ይባላል። አንድ ወረዳ ሆኖ የሚተዳደርበትም ሁኔታ አለ። ስለዚህ የዚህ አንድ የማንነት ነገር ስነሳ እንደ መገንጠል ብቻ ሳይሆን አብሮ ለመኖር ምቹ ሁኔታ እንደሚፈጥር መታየት አለበት። ይሄንን የብዝሃነትን ማክበር አብሮነት ጋር ምን ያክል አብሮ ይሄዳል ብለሽ ላነሳሽው ጥያቄ እንደ መሸጋገሪያ ይሆነኛል ብዬ አስባለሁ። ብዝሃነትን ማክበር አብሮነትን ይቀንሳል የሚለው አስተሳሰብ የመከራከሪያ ነጥቡ ምን እንደሆነ ትንሽ ያስቸግረኛል። ግን ይህን ጥያቄ ያነሳውም ሰው ቻለንጅ ከማድረግና ኮስሽን ከማድረግ ወደዚህ ሲስተም ወደዚህ ስርዓት እንዴት ነው የተገባው፣ ለምንድን ነው የተገባው የሚል ጥያቄ ማንሳት የሚኖርብን ይመስለኛል። ወደዚህ አይነት ስርዓት ወደዚህ አይነት ሲስተም የተገባበት ምክንያት ከዚህ በፊት የመብት ጥሰት ስለነበረ፣ የብሔረሰቦች ጥያቄ ስለነበረ፣ ይሄ እነዚህ ጥያቄዎች ደግሞ ወደ ትግል አምርተው ከረጅም ጊዜ ትግል በኋላ እንደ ውጤት የመጣ መሆኑን አይ ቲንክ መገንዘብ የሚያስፈልግ ይመስለኛል። አንድ እሱ ነው። ሁለተኛው ዛሬ ላይ ሆነን ስንመለከት ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች አሁን በተደረሰበት ሁኔታ ደስተኞች ናቸው? ረክተዋል ወይስ በፊት የነበረውን ነው የሚፈልጉት ብሎ መጠየቅም ያስፈልጋል። ይሄንን እኔ ለሌላ ሰው መመለስ አልፈልግም። እያንዳንዱ ሰው ኢትዮጵያዊ የሆነ እያንዳንዱ ብሔረሰብ አባል ሊመልሰው የሚገባ ጥያቄ ይመስለኛል። በግሌ ግን እንደ ግለሰብ እንደ አንድ ብሔረሰብ አባል አብዛኛው ሰው አሁን ባለው ሁኔታ ደስተኛ ነው። ከአብራኩ በወጡ የሚስተዳደርበት፣ ቋንቋውን ለማሳደግ እድል ያገኘበት፣ ባህሉን ለማሳደግ እድል ያገኘበት፣ ንብረቱን ተጠቅሞ ልማት ለማምጣት እድል ያገኘበት ሁኔታ ስለነበረ በአንጻሩ ደግሞ ከዚህ በፊት የጌታና የዶሌ አይነት የበላይና የበታች አይነት ግንኙነት ስለነበር ከዛ አንጻር ሲወዳደር የአሁኑን ይመርጠዋል ብዬ ገምታለሁ። ይሄ ሂደት ታዲያ ምናልባት ሶስተኛ ጥያቄ ማንሳት የሚያስፈልገው በአብሮነት ላይ በአንድነት ላይ አደጋ አንጃብዋል ወይ አደጋ እንዲመጣ አድርጓል ወይ የሚለውንም ጥያቄ አንስቶ ኢትዮጵያ ውስጥ በአሁኑ ሰዓት አብሮ የመኖር ተሳስቦ የመኖር ተሳስሮ የመኖር ተፋቅሮ የመኖር እድሉ ዛሬ ነው የተነከረው በፊት ነው የነበረው ብለን ስንጠይቅ አሁንም ምናልባት በጣም ብዙ የሚቀረን ነገር ይኖር ይሆናል። ናሽናል ኮንሰንሰስ ብሔራዊ አንድነት ለመፍጠር ብዙ ስራዎች መስራት ይኖርብን ይሆናል። ነገር ግን በእኩልነት ስሜት ሰው ስለሚተዳደር ተፈቃቅዶ የመኖር ተከባብሮ የመኖር እድሉ ዛሬ በተሻለ ሁኔታ የሰፋ ነው የሚል ግምት አለኝ። አመሰግናለሁ።
እኔ ነኝ ማመሰግናችሁ። ሰፊ ጥያቄ ሰፊ ጊዜ ወስዳችሁ ነው ጥያቄ መለሳችሁት። የአዲስ አበባ ዩኒቨርሲቲ ፕሮፌሰሮች የአንትሮፖሎጂ ፕሮፌሰር ዶክተር ገብርኤል ቲሶዶኮ፣ የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን ብርሃኑ እንዲሁም የህግ ፕሮፌሰር ዶክተር መሃሪ ረዳይ በጣም ነው ማመሰግነው። በዚህ አጋጣሚ ጥያቄ ልከው መልስ ያልተሰጣቸው አድማጮችን ይቅርታ ጠይቃለሁ። ግን ለአንዳንዶቹ ጥያቄዎቻቸው መልሱን እንዳገኙ ነው ማምነው። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ።
እንግዶቻችን እንዲሁም ተሳታፊዎች አድማጮቻችን እናመሰግናለን። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችን ነው። አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና።
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ፣ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብየዋለው። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ የዘፈን ግጥም ደራሲና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ የሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። ሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቀል ሲነጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች ባጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግን አንተዬ የዱር ጽጌረዳ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው መቼም አይረዱኝ ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ። So silently it lies beneath the shade of blue. It struck me so violently when I looked at you. But others pass, they never pause to feel that magic in your hand. To me you're like a wild rose, they never understand why cried for you when the sky cried for you, and when you went I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper. Across the sea for a different world, with your treasure a secret for me to hold. In many years
things they may forget, this love of ours or that we met, they may not see how much you meant to me. I cried for you when the sky cried for you, and when you went I became a hopeless drifter. This life was not for you, though I learned from you that beauty need only be a whisper. Without you, now I see how fragile the world can be. And I know you've gone away, but in my heart you always stay. I cried for you when the sky cried for you, and when you went I became a hopeless drifter. But this life was not for you, that beauty need only be a whisper.
I cried for you የተሰኘውን የኬቲን ዜማ ነበር ያደመጥነው። ድምጸ መረዋ ካናዳዊት ድምጻዊ ሴሊንዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴሊንዲዮን በዚህ ወር ከ12 ዓመት እድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። The Power of Love የተሰኘው ስራዋ ቀጣዩ ምርጫዬ ነው።
In the morning of love and sleep and tight are rolling by like thunder now as I look in your eyes.
የማለዳ ፍቅር በሹክሹክታ ቃሎች መውደድ ልብ ሲያሞቅ ለተቃቀፉ እጆች ሁሉም አለፈና እንዳፍታ ሽፍታ ወናዎቹ አይኖችህ አልሞላብሏቸው የፍቅር ትዝታ እያለች ትቀጥላለች። The Power of Love በሚለው ዜማዋ
Hold on to your body and feel it through your man. Your voice is warm and tender, a love that I could not forsake, 'cause I'm your Thank you.
The Power of Love ከተሰኘው የሲሊን ዲዮን ዜማ እንግሊዛዊቷ አንስት አቀንቃኝ ሊዮና ሊዊስ Bleeding Love ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቀኝ ብሎ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃተት ዓለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ አላደርግ ላልወድ ላላ ፍቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተን ላከብኝ ይኸው ሜዳ ገባው ደግሞ ላብድ ነው ወይ በፍቅር ተነካው Closed off from love, I didn't need the pain Once or twice was enough and it was all in vain Time starts to pass before you know it, you're frozen Strength and help from for the very first time with you My heart melted to the ground, found something true And everyone's looking round, thinking I'm going crazy ቃና ፕሮግራም አድማጮች ሌሎች በርከት ያሉ የፍቅር ዜማዎች ላስደምጣችሁ ዝግጁ ነበርኩ ነገር ግን የተመደበልኝ ያየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ስትል ያቀነቀነችውን ዜማ ጋብዤ ልሰናበታችሁ ደህና ደሩ አይ ዊል ኦልዌይስ ላቭ ዩ ኢፍ አይ ሹድ ስቴይ I would only be in your way, so I'll go, but I know I'll think of you every step of the way. And
seconds. That is all I'm taking with me. So goodbye. Please don't cry. We both know I'm not what you need. And I will always love you. I will always love you.
አድማጮች የማጠቃለያ ዜና ሰማለሁ። በአሁን ወቅት በኢትዮጵያ የተከሰተው ድርቅ በ1977 ከነበረው የባሰ ከፍተኛ አደጋ የደቀነ መሆኑን ያስታወቁት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ዲሬክተር ያስከተለው ውጤት ግን ከዚያ ጋር አይነጻጸርም ብለዋል። በድርጅቱ የውጭ አደጋ ድጋፍ ዲሬክተሩ ጀርሚ ኮንድንዳይክ አደጋው ወደ ባሰ ቀውስ እንዳልተቀየረም ይናገራሉ። ዓለም አቀፉ ህብረተሰብ የበለጠ ድጋፍ እንዲያደርግም ጥሪ አቅርበዋል። ፍላይ ዱባይ አየር መንገድ ንብረት የሆነ ከዱባይ የተነሳ አንድ አውሮፕላን ደቡባዊ ሩሲያ ውስጥ ለማረፍ ሲሞክር ተከስክሶ ውስጡ የነበሩት 62 ተሳፋሪዎች በሙሉ መሞታቸው ተገለጠ። ከተሳፋሪዎቹ መካከል አብዛኛዎቹ ሩሲያውያን እንደነበሩም ታውቋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ቀዳሚው ተግባር ለሰለባዎቹ ቤተሰቦች አስፈላጊውን ድጋፍ ማድረግ ነው ብለዋል። ቱርክ ዋና ከተማ ኢስታንቡል ውስጥ ሌሊቱን የደረሰ ፍንዳታ 5 ሰዎች ገድሎ ሌሎች 32ቱን በጽኑ እንዳቆሰለ ተገለጠ። አደጋው የደረሰው በርካታ ሰዎች አዘውትሮ የሚሄዱበትና ኢስቲክላ ተብሎ የሚጠራው አውራ ጎዳና በሚገኝ የገበያ አዳራሽ ያለበት ስፍራ ሲሆን ፖሊስ አካባቢውን አጥሮ እየጠበቀ መሆኑም ታውቋል። ከቆሰሉት 36ቱ መካከል 12ቱ የውጭ ዜጎች መሆናቸውም ተገልጧል። አድማጮች ዜናው አበቃ። እስከ ማጠቃለያ ወይም እስከ ጣቢያው መዝጊያ ድረስ በዚህ ወቅታዊ የበገና ዜማ እንድትቆዩ ጋብዛለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ በምንጀምረው ፕሮግራም እስከምንገናኝ ሰላም፣ ደህና ደሩ። አዲሱ አበበ ነኝ።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። Sawa kwa larvilo hamet ye kanye bi ye hamet un kanye anto batahel bahasiyat u guzo batedkeh marahany qalehi mayeshar zalala mawina alfa na omega batsaba wat yalle ayrago beykane mirate na fikre mirate na fikre ndasa wach saygon danta wanana amlaye yasle samta nyalna bakantwal karawu minyote atakana minyote atakana alkarawu menna yanhullo dakemye bamehrat bezat talawu twal semye semehne lawdes badava habaykumi badava habaykumi yefetor algeta tamasgan amlaki yemefallegawun satahye balike bajikta tsafalleñ adiso tarike asagda allahu lanta kulleta ambarkeke kulleta ambarkeke tisalla gobane badonna tisamay yahazane gwarchinqat maeval siwtay aizwakle jabela anta neh yadankeñ anta neh yadankeñ sawochle sien siayo anta le pienaye ndale sie saihon anta
This program has come to you from the Voice of America, Washington.